ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ጥቅምት 11 2016 ዓመተ ምህረት ዝግጅታችን ጀመረ።
አማራ ተወላጆች ላይ መንግስታዊ ባልሆኑና በመንግስት ኃይሎች የሚደርሱ ጥቃቶች አሳሳቢ ደረጃ ላይ መድረሳቸው ተገለጸ።
ከራሱ ከስርዓቱ የመጣ ነው ብለን ነው የምናምነው። ማንንም የተለየ የአንድ ማህበረሰብ ሌላው ላይ ተነስተዋል ብለን አይደለም። የዚህ ሁሉ ችግሩ ስርዓቱ ነው በሚል ነው።
የሰማችኋቸው የዘር ፍጅት ቅድመ መከላከል በኢትዮጵያ የተሰኘ ለትርፍ ያልተቋቋመ ድርጅት ዳይሬክተር የሆኑትን ወይዘሮ ሰናይት ደረጀን ነው። ከዜና በኋላ ሰፋ ያለ ቆይታ ይኖረናል።
የምንሰራቸውን ስራዎች ለሌሎች ዓለሞች በቴክኖሎጂ ምን ስራዎች መስራት እንደምንችልና አውትሶርስ እንዲያደርጉልን ማለት ኢትዮጵያ ውስጥ ታለንት እንዳለ ያንን መስራት የሚያስችል ኢንፍራስትራክቸር ታለንት እንዳለ በመግለጽ ያለንን አቅም እናሳይብን ነው።
አሁን ደግሞ የሰማችኋቸው በዚህ ሳምንት በዱባይ በተካሄደው ዓለም አቀፍ የቴክኖሎጂ ሳምንት ላይ ተካፋይ የነበሩትን የአፍሪኮም ቴክኖሎጂስ ስራ አስፈጻሚ አቶ ባህሩ ዘይኑን ነው። የስራ ሰጭና ተቀባይ አገልግሎት ወይም አውትሶርሲንግ ዙሪያም ዘገባ ይኖረናል።
ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ የዕለተ እሁድ ጥቅምት 11 2016 ዓ.ም የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና
ደረጀ ደስታንን። በምሽቱ መሰናዷችን ሌሎች ማህበራዊና ኢኮኖሚያዊ ጉዳዮችንም እንዳስሳለን። ዘና የሚያደርጓችሁ ሙዚቃዎችም አሰናድተናል።
ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። ከእሁድ ምሽት ዜና ጋር እንግዶ ወሌ ነኝ። እስራኤል ትናንት ሌሊት የጋዛ ሰርጥን፣ በሶሪያ የሚገኙ ሁለት የአየር ማረፊያዎችን እንዲሁም የሌባኖስ ድንበር አካባቢን ደብድባለች። በእስራኤልና ሐማስ መካከል የሚካሄደው ግጭት ወደ ሰፊ የመካከለኛው ምስራቅ ጦርነት ሊያመራ ይችላል የሚለው ስጋት እያየለ መጥቷል። በአሌፖና ደማስቆ የአየር ማረፊያዎች ላይ የሚደረገው ድብደባ ከኢራን ወደ መካከለኛው ምስራቅ መሳሪያ እንዳይገባ ለማገድ ነው ስትል እስራኤል አስታውቃለች። በጋዛ በተፈጸመው ድብደባ ማምሻውን ብቻ 55 ሰዎች ተገድለዋል ተብሏል። አንድ በዌስት ባንክ የሚገኝ መስጊድን መምታቱንና መስጊዱ ሐማስና የፍልስጤም እስላማዊ ጂሃድ ጥቃት ለማድረስ ሲያቀዱበት የነበረ ስፍራ ነው ሲል የእስራኤል ጦር አስታውቋል። በሊባኖስ ድንበር አካባቢ ያሉ እስራኤላውያን እንዲወጡ እንደሚደረግ እስራኤል አስታውቃለች። አካባቢው የሐማስና የሂዝቦላ የሚሳኤል ጥቃት ኢላማ ሆኗል ተብሏል። ይህ በእንዲህ እንዳለ ትናንት በካይሮ ሲደረግ የነበረውና በግጭቱ ላይ ሲመክር የነበረው ጉባኤ ስምምነት ላይ መድረስ አልቻለም። እስራኤላውያን ወደ ግብፅ፣ ዮርዳኖስና ሞሮኮ ከመጓዝ እንዲቆጠቡና በእነዚህ ሀገራት የሚገኙም ከሆነ በአስቸኳይ እንዲወጡ የእስራኤል መንግስት አስታውቋል። ይህ በእንዲህ እንዳለ በሺህ የሚቆጠሩ ሰዎች እስራኤልን ለመደገፍና በአይሁዶች ላይ የሚታይ ያሉትን ጥላቻ በመቃወም በበርሊንና በለንደን ሰልፍ አድርገዋል። በሌላ በኩል በከበባ ውስጥ ባለችው ጋዛ ለሚኖሩ ፍልስጤማውያን በዓለም ዙሪያ የሚደረገው የድጋፍ ሰልፍ እንደቀጠለ ነው። በለንደን ከተማ 100,000 የሚገመቱ ሰልፈኞች እስራኤል በጋዛ ላይ የምታደርገውን ድብደባ እንድታቆም በመጠየቅ ሰልፍ ወጥተዋል። በበርሊን እስራኤልን ለመደገፍ የወጡት ሰልፈኞች የሀገሪቱን ባንዲራ እና በሐማስ የታገቱት ሰዎችን ፎቶግራፍ ይዘው ወጥተዋል። የጀርመኑ ፕሬዚደንት ፍራንክ ቫልተር ሽታይንማየር ለሰልፈኞቹ ባደረጉት ንግግር አይሁዳውያን አሁንም ጀርመን ውስጥ በስጋት ውስጥ መኖራቸው ተቀባይነት የለውም፣ በጀርመን በእያንዳንዱ አይሁድና የአይሁድ ተቋማት ላይ የሚሰነዘር ጥቃት ለሀገሪቱ ውርደት ነው ሲሉ ተደምጠዋል። በለንደን የእንግሊዝ አይሁዶች ቦርድ ሊቀመንበር ሰልፈኞች በሐማስ የታገቱት 200 ሰዎች እንዲለቀቁ ግፊት እንዲያደርጉ ጠይቀዋል። በበርሊን አይሁዳውያን የሚኖሩባቸው በርካታ ሕንፃዎች የዳዊት ኮከብ ተብሎ የሚጠራው የእስራኤል ባንዲራ አርማ ምልክት የተደረገባቸው ሲሆን ባለፈው ሳምንት በአንድ የእስራኤል የእምነት ተቋም ወይም ሲናጋግ ላይ ሁለት የሞሎቶቭ ኮክቴል ተወርውሯል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በኒጀር በመፈንቅለ መንግስት የተወገዱት ፕሬዚደንት መሐመድ ባዙም ሊያመልጡ ሞክረዋል ሲል ወታደራዊ ሁንታ በቅርቡ ቢያስታውቅም አንድ ዘመዳቸው ግን ከቤተሰባቸው ጋር በጥሩ ሁኔታ እንደሚገኙ ለኤፍፒ ዜና ወኪል ተናግረዋል። በኒያሜ ፕሬዝደንታዊ መኖሪያ ከባለቤታቸውና ከልጃቸው ጋር እንደሚገኙ የቅርብ ቤተሰቡ ለዜና ወኪሉ ተናግረዋል። ስልክ ለመደወልም እንደተፈቀደላቸው ጨምረው ገልጸዋል። ባዙም ለመልጡ ሞክረው እንደከሸፈባቸው ወታደራዊ ሁኔታው ባለፈው አመት አስታውቆ ነበር። ወደ ኒያሜ ዳርቻ ሸሽተው ከዛም በሌላ ሀገር ዳታ በሄሊኮፕተር ወደ ናይጄሪያ ሊሸሹ ነበር ሲል ሁንታው አስታውቆ ድርጊቱን ሊፈጽሙ የነበሩት ዋና ተዋናዮች በቁጥጥር ስር ውለዋል ብሏል። ባዙምን የሚወክሉት ጠበቆች የሁንታው መግለጫ የፈጠራ ወሬ ነው በማለት ባዙም ከሰው ጋር እንዳይገናኙ ተደርገው ተይዘዋል ብለዋል። ጠበቆቹ ለቀጠናው የኢኮኖሚ ማህበረሰብ ኤኮዋስ ባዙም ወደ ስልጣናቸው ሊመለሱ ሲሉ ህጋዊ ጥያቄያቸውን ባለፈው ወር አስገብተዋል። ባዙምን ወደ ስልጣናቸው ለመመለስ የሚደረገው ዲፕሎማሲያዊ ጥረት የማይሳካ ከሆነ በወታደራዊ መንገድ ጣልቃ እንደሚገባ ኤኮዋስ አስጠንቅቋል። አንድ የቻይና እና ሌላ የፊሊፒንስ መርከቦች በደቡብ ቻይና ባህር ላይ መጋጨታቸውን ተከትሎ ሁለቱ ሀገራት አንደኛው ሌላውን ለግጭቱ ተጠያቂ አድርጓል። የአካባቢው ሀገራት በይገባኛል በሚጨቃጨቁበት በደቡብ ቻይና ባህር ከሚደረገው ፍጥጫና መጎሻሸም አዲሱ እንደሆነ ተዘግቧል። በሁለተኛው የዓለም ጦርነት ያገለገለው አሮጌው የፊሊፒንሱ መርከብ በአካባቢው ለተሰማራው የሀገሪቱ ጦር ስንቅና ትጥቅ በማቀበል ላይ ነበር ተብሏል። ዛሬ ማለዳ መጠነኛ ግጭት ተከስቶ ነበር ያለው የቻይና የባህር ድንበር ጥበቃ መርከቡን ያገደው ህገወጥ የግንባታ መሳሪያ በስፍራው ለሚገኘው የጦር መርከብ ሊያስተላልፍ ሲል ነው ብሏል። የፊሊፒንስን ህጋዊ የባህር ላይ እንቅስቃሴ ቻይና በማወክ ላይ ነች ስትል አሜሪካ ለፊሊፒንስ ያላትን ድጋፍ ገልጻለች። በመጨረሻም አድማጮች፣ አጨቃጫቂው ደራሲ ሳልማን ሩሽዲ አንድ የጀርመን መጽሐፍ ተሳታሚዎችና ሻጮች ማህበር የሚሰጠው የሰላም ሽልማት አሸናፊ ሆኗል። ለህይወት ባለው በጎ አመለካከት በስራው ለዓለም ባደረገው አስተዋጽኦ ሽልማቱን እንደሰጠው ማህበሩ አስታውቋል። በእንደ አውሮፓውያን አቆጣጠር 1988 ሳታኒክ ቨርሰስ ሰይጣናዊ ጥቅሶች በተሰኘው መጽሐፉ የሙስሊሙን ዓለም ያስቆጣው ሩሽዲ በተለይ የኢራኑ አያቶላ በተገኘበት እንዲገደል አውጀውበት ነበር። በፍራንክፈርት ሽልማቱን ከተቀበለ በኋላ ሳልማን ሩሽዲ ባደረገው ንግግር ሐሳብን የመግለጽ ነጻነት በማንኛውም ሁኔታ ጥበቃ እንዲደረግለት ጥሪ አድርጓል። አድማጮች፣ ለምሽቱ ያስኩት ዜና በዚሁ ተፈጽሟል። ዜናውን ያሰማዋችሁ እንግዲህ ወልዴ ነኝ። መልካም ምሽት።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ጥቅምት 11 2016 ዓመተ ምህረት የመስታወት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት።
ደሬ እንኳን ደህና መጣ።
እንኳን ደህና ቆየሽኝ። ምን ነው አንድ መስታወት ብቻ እኮ ነው የጠፋሁት ሌሊ?
እንዴ በየሁለት ሳምንቱ ለሚገናኝ ሰው እኮ አንዷ ራሷ ብዙ ታጎድላለች። ለነገሩ ባለፈው ሳምንት መስታወት አይኖር እንጂ እናንተ እዚህ ዋሽንግተን ዲሲ በየአመቱ በሚዘጋጀው ታላቁ የአፍሪካ ሩጫ ላይም ተገናኝተን ነበር።
አዎ፣ ከሩጫው ባሻገርም የጥሩነሽ ዲባባ ቤተሰብና ስለሺ ስህንን ጨምሮ የኢትዮጵያ አየር መንገድ ቦርድ ስራ አስኪያጅ የነበሩት ግርማ ዋቄና የኢትዮ ጃዝ አባት ተብሎ የሚጠራው ሙላቱ አስታጥቄ ልዩ እውቅና የተሰጠበት ደማቅ ዝግጅትም ተዘጋጅቶ ነበር።
ትክክል ነህ። በሙያቸው ለኢትዮጵያ ትልልቅ ስራ የሰሩ ባለሙያዎች የተከበሩበት ጊዜ ነበር። ከዛ ጎን ለጎን ደግሞ የተለያዩ ሰዎች በተለያዩ በጎ ስራዎች ላይ እንዲሳተፉ የሚጋብዙ አጋጣሚዎችም ነበሩ። ለምሳሌ ታስታውስ ከሆነ ቻች ታደሰ የምትመራው በጎ አድራጎት ድርጅት አንድ የትምህርት ቤት ቦርሳ ለአንድ ተማሪ በሚል መርሃ ግብር ላዘጋጀው የበጎ ስራ የገንዘብ ድጋፍም ሲሰባሰብ ነበር።
አዎ፣ ቻቺ ያው ቀደም ሲልም በተለያዩ የበጎ ስራዎቿ ትታወቃለች። አሁንም ያንን ስራዋን እንደቀጠለች ናት። ለምን እንደውም ዝግጅታችንን በእሷ ሙዚቃ አንጀምርም? ምን ይመስልሻል?
በጣም ደስ ይላል። አረሸጋው ስምህ ማን ነው? በርካቶች የሚያስታውሱት የሚወዱት ሙዚቃዋ ነው። ቻቺ ታደሰ እንግዲህ ትቀጥላለች። ያለችው ታደሰ ረሸጋው ስምህ ማን ነው ያለች በመትጫወተው ቆየት ያለ ግን አሁንም ድረስ ተወዳጅ ሆነ ሙዚቃ ነው ሰምተን የተመለስነው። በዚሁ ወደ መጀመሪያው መሰናዷችን እንለፍ።
በአማራ ክልል የሚደርሱ ሰብአዊ መብት ጥሰቶች
ኢትዮጵያ የተለያዩ የአማራ ተወላጆች ላይ መንግስታዊ ባልሆኑ ታጣቂዎችና በመንግስት ኃይሎች እየደረሱ ባሉ ጥቃቶች ካለፈው አመት ሚያዝያ እስከ መስከረም ባለው ጊዜ ውስጥ 11000 ሰዎች መገደላቸውንና ከ100000 በላይ ሰዎች ደግሞ መታሰራቸውን የዘር ፍጅት ቅድመ መከላከል በኢትዮጵያ የተሰኘ ለትርፍ ያልተቋቋመ ድርጅት ባወጣው ሪፖርት አስታውቋል።
በዚህ ጉዳይ ላይ ከፌደራልም ሆነ ከአማራ ክልል መንግስት ምላሽ ለማግኘት በተደጋጋሚ ሙከራ ብናደርግም ቀጥተኛ ምላሽ አላገኘንም። ሆኖም ለሁለት አመት በሰሜን ኢትዮጵያ የተካሄደው ጦርነት በስምምነት ከቆመ በኋላ በኢትዮጵያ መንግስትና ፋኖ በመባል በሚጠሩት የአካባቢው ታጣቂዎች መካከል እየተካሄደ ባለው ግጭት እስካሁን ምን ያክል ሰዎች እንደሞቱ ከፌደራሉም ሆነ ከክልሉ መንግስታት እስካሁን የተገለጸ ቁጥር የለም። ግጭቱን ተከትሎ በክልሉ በታወጀው አስቸኳይ ጊዜ አዋጅ ግን በአማራው ክልል ብቻ 764 ሰዎች እንደታሰሩ መርማሪ ቦርዱ ባለፈው ወር አስታውቆ ነበር።
የኢትዮጵያ ሰብአዊ መብቶች ኮሚሽንም በአማራ ክልል እየተካሄደ ባለው ግጭት በአማራ ተወላጆች ላይ እየደረሰ ያለውን የእስር ዘመቻና ሌሎችም የሰብአዊ መብት ጥሰቶች በተለያዩ ጊዜያት አውግዟል። ከዛ በተጨማሪም የተባበሩት መንግስታት ድርጅትና ሌሎች ዓለም አቀፍ ሰብአዊ መብት ተቋማት በተለያዩ ጊዜ የሚያወጧቸው ሪፖርቶችም በአማራ ተወላጆች ላይ የሚፈጸሙ ጥቃቶች እንደሚያሳስቧቸው ገልጸዋል።
ተከታዩ መሰናዷችን የሚሆነው ጥቃት የደረሰባቸውን የክልሉን ተወላጆች እንዲሁም ሪፖርቱን ይፋ ያደረገው የዘር ፍጅት ቅድመ መከላከል በኢትዮጵያ ዳይሬክተር ዶክተር ሰናይት ደረጀ አነጋግረሽ ያሰናዳሽው ዝግጅት ነው።
ሰኢድ ተወልዶ ያደገው በኦሮሚያ ክልል ቄለም ወለጋ ዞን ውስጥ ነው። ከአጎቱና ከቤተሰቦቹ ጋር በምዕራብ ወለጋ ጊምቢ ወረዳ ቶሌ ቀበሌም ውስጥ ይኖር ነበር። ከአስር ዓመት በፊት ትዳር ከያዘና ልጅ ከወለደ በኋላ ደግሞ ከቶሌ ቀበሌ በሁለት ኪሎ ሜትር ርቀት ላይ በሚገኘው ቤንሻንጉል ጉምዝ ክልል ውስጥ በካማሺ ዞን ኢቡን ጉዲ ቀበሌ ውስጥ ይኖር ነበር። ሰኔ 11 ቀን 2014 ዓ.ም በኦሮሚያ ቶሌ ቀበሌና በቤንሻንጉል ጉሙዝ ኢቡን ጉዱ ቀበሌ በአንድ ቀን በደረሰ ማንነትን መሰረት ያደረገ ጥቃት ግን 7 የቤተሰቡን አባላትና ቤት ንብረቱን እንዳጣ ይገልጻል።
አጎቴ ሚስት፣ የአጎቴ ልጅ ከነ ልጆቿ ነው ያለቀችው። የአጎቴ ልጅ በተለይ 4 ልጆች እንደያዘ ነው ያለቀው የሞቱት፣ እሷን ጨምሮ 5። የአጎቴ ሚስት እስከ የመጨረሻ ልጇን ጋር 7ኛ ነው። በቶሌ በኦሮሚያ ላይ አሁን የአማራ ማህበረሰብ ሆኖ ቤት እንኳን የለውም። ተፈርሶ ተቃጥሎ ተበዙ ምንም ነገር አታይም። ምክንያቱም መንግስትን 3-4 ጊዜ ጠየቅ፣ እባክህ አድርፈን ዘራማ ጋራን ብላ ጸጥታ ካልቀመጥልን በቦታው አስጊ ቀጠና ነው ያለንበታል። 3-4 ጊዜ ጠየቅን፣ አልተቻለም። በቃ እኛ መጨረሻ ላይ አዝመራችንን ሰርተን ከበቃን በኋላ ከሶስት ጊዜ ጥቃት በኋላ ወጣን። አዝመራም ተነሳ፣ ወሰዱ፣ ቤትንም አፈረሱ። አሁን ደግሞ ከፍተኛ ሁኔታ ችግር ውስጥ ያለ
የኢትዮጵያ መንግስት በቶሌው ጥቃት የተገደሉ ሰዎች ቁጥር 338 መሆኑን አስታውቆ ነበር። በዩናይትድ ስቴትስ የሚገኘው የአማራ ማህበር በበኩሉ በጥቃቱ 503 ንጹሃን ዜጎች መገደላቸውን አመልክቷል። መሐመድ በቤተሰቦቹ ላይ ጥቃት አደረሱ የሚላቸው ማህበረሰቡ ሸኔ እያለ የሚጠራቸውና ራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠሩ ታጣቂዎች ሲሆኑ ቡድኑ ታጣቂዎቹ ይህን አይነት ጥቃት እንደማይፈጽሙ በተደጋጋሚ በመግለጽ በምትኩ መንግስትን ተጠያቂ ያደርጋል። ጥቃቱ ከመፈጸሙ በፊት በነበሩ 2 ዓመታት ሰዎች እየታገቱ ገንዘብ እንዲከፍሉ ይጠየቁ እንደነበር የሚያስታውሰው መሐመድ ለመንግስት ኃላፊዎችና የጸጥታ አካላት በተደጋጋሚ ያቀረቡት አቤቱታ ሰሚ በማጣቱ ቤተሰቦቹን እንዲያጣና እንዲሰደድ ምክንያት መሆኑን ይገልጻል።
ጫካ ይወስድ ነበር በፊት እዚያ አካባቢ ከምንኖረው የአማራ ማህበረሰብ አንተ ማነህ ብለው ጫካ ይወስዳሉ። አንድን ግለሰብ 50,000 ብር እንዲከፍል ያስገድዳሉ። 50,000 ብር እየተከፈለ አንድ ግለሰብ ሲለቀቅ በሚቀጥለው ሳምንት ሌላ ግለሰብ አሁንም አግተው ወደ ጫካ ሲወስዱ ከዛ 3,000 ብር አስገቡት። 150,000 ብር እያለ ገባ። በአጠቃላይ እንደዚያ የተደረገ 2 ዓመት ያህል ለመንግስትም ሪፖርት እያደረግን መፍትሄ የለም። 2 ዓመት ያህል ከቆየን በኋላ እንደውም ያንድ ሰው ታረክ ነው ተሽብጥስ ገባ። መጨረሻ ላይ ግጭቱ መሀከል ተፈጠረ። ይሄ ነገር ዘለቄታው እንዴት ነው መንግስት ይዝማል እንደነገር ተፈጠረ።
የሁለት ልጆች አባት የሆነው መሐመድ አሁን የሚኖረው በተመሳሳይ ጥቃቶች ከተፈናቀሉ ሌሎች በሺዎች የሚቆጠሩ የአማራ ተወላጆች ጋር በደቡብ ወሎ ዞን ቃሉ ወረዳ ውስጥ ነው። እሱ እንደሚለው ከጥቅምት 15 2015 ዓ.ም ምረት ጀምሮ መንግስት ያደርግላቸው የነበረውን ድጋፍ በማቋረጡና መጠለያ ጣቢያዎቹን በመዝጋቱ በአንድ ወቅት በተሰባቸውን ያስተዳድሩ የነበሩ ሰዎች አሁን የሰው እጅ ያዩ ለመኖር ተገደዋል።
በጣም ከባድ ነው ማለት በተለይ እዚያ ቦታ ተወገናል ግን ወሎ አማራ ክልል ገብተን የምንኖረው ማህበረሰብ በምንም ተአምር ይገናኝልን አልቻለም። ሁለተኛ እንደልቡ የሚኖር ሰው ቴስታር ይዞ ምግብ ስለምንሰጠኝ ይሄ ሲጀመር እንደ ሰው ምንታስጋት ሰውም እንዲያደርግኛል በሸጠ።
መሐመድ ባለፉት ጥቂት ዓመታት በኢትዮጵያ የተለያዩ ክፍሎች በደረሱ ማንነትን መሰረት ያደረጉ ጥቃቶች አንድና ከዛ በላይ የቤተሰባቸውን አባላት ካጡ የአማራ ተወላጆች መካከል አንዱ ነው። የዘር ፍጅት ቅድመ መከላከል በኢትዮጵያ የተሰኘ ለትርፍ ያልተቋቋመ ድርጅት ሰሞኑን ባወጣው ሪፖርት በኢትዮጵያ የተለያዩ አካባቢዎች በአማራ ተወላጆች ላይ ይደርሱ የነበሩ ጥቃቶች በመንግስት ኃይሎችም ታግዘው በክልሉም ላይ ጭምር መቀጠላቸውን አስታውቋል። ላለፉት ወራት በፌደራል መንግስትና ፋኖ በመባል በሚጠሩት የክልሉ ታጣቂዎች መካከል የተቀሰቀሰውን ግጭት ተከትሎ ከሚያዝያ ወር ወዲህ በክልሉ ከ11,000 በላይ ሰዎች መገደላቸውንና ከ100,000 በላይ የአማራ ተወላጆች ደግሞ አዲስ አበባን ጨምሮ በተለያዩ አካባቢዎች መታሰራቸውን ማረጋገጡን አመልክቷል። በእነዚህ ሪፖርቶች ዙሪያ የተቋሙን ዳይሬክተር ዶክተር ሰናይት ደረጀን አነጋግሬያቸዋለሁ። በቅድሚያ ተቋሙ መቼና ለምን እንደተቋቋመ ያስረዳሉ።
ጂፒኢ መጀመሪያ እንደ ታስክ ፎርስ 2018 መስከረም ላይ የቦራዮ በማነሰ ተቆራረጠ ጽፋ ሲደረግ እንደ ታስክ ፎርስ የምግብ ኃይል በዚህ ጉዳይ ላይ ከአማራ ማህበራትም በሌላም ደግሞ እንደዚሁ ይህንን ጉዳይ ሲከታተሉ ያሳሰባቸው ሰዎች ተገናኝተን ይሄ ነገር ማንነት ተኮር ስለሆነ ራሱ ወንጀሉ መከታተልና መጻፍ ያስፈልገዋል። ደግሞ ቤዝ የሆነው ብዙ ተርፎ ከተገኘም ሰዎች ያገኘነው መረጃ ምንድን ነው? የማንነት ተኮር መሆኑ ቤታቸው ቀድሞ ማርክ ተደርጎ እንደነበረ ወይ ልዩ ምልክት ተደርጎበት እንደነበረ ስለሆነ ይሄ እየተባባሰ በመምጣቱ ከዛውም አካባቢ ወደ ጌዲዮ አካባቢ ሲዳማም ውስጥ እንደዚህ ማንነት ተኮር ጥቃቶች በተከታታይ ሲመጡ ከስፋቱ ጋር የተገናኘ ስለሆነ እና አሁን በግልጽ በጣም ወጥቶ የመጣ ነገር ስለሆነ ራሱን የቻለ ፎከስ አድርጎ የሚሰራ ግብረ ኃይል ያስፈልገዋል በሚል እግብራም ሀይል መክስን ሰራ ቆይታል። በኋላ ኖቬምበር 2020 ላይ ህዳር 2020 ላይ ግቡን የተመዘገበንን ፕሮፊት ሆነ ማለት ነው። በዚህ ሄድኳርተርነቱ አሜሪካ ሆኖ ግን አባላቶቹም ሞኒተር የሚያደርጉ ሰዎችም ወይም በዓለም አቀፍ ደረጃ የሚሰራ ድርጅት ነው።
ስያሜያቸው ላይ እንግዲህ በኢትዮጵያ የሚፈጸሙ ዘርን መሰረት ያደረጉ ጥቃቶችን ላይ እንደምትሰሩ ነው የሚያመላክተው። እነዚህን ጥቃቶች የምትከታተሉት በአጠቃላይ ኢትዮጵያ ውስጥ ነው ወይስ እንዳየኋቸው ሪፖርቶች በአማራ ክልል ብቻ ነው?
ይሄ ስርዓቱ ዘር ማጥፋትን የሚያባብስ እኛ ወይም ደግሞ እነሱ በሚል ይሄ ትርክቶች አንዱ ማንነት ከአንዱ የሚያጋድል እንደገና ስርዓቱ ራሱ ኃይልን ተገና አድርጎ የራስ ወክሏለው የሚለውን ማንነት ለማግነን የሚሰራ ከራሱ ከስርዓቱ የመጣ ነው ብለን ነው የምናምነው። ማንም የተለየ የአንድ ማህበረሰብ ሌላው ላይ ተነስቷል ብለን አይደለም። የዚህ ሁሉ ችግሩ ስርዓቱ ነው በሚል ነው። ግን ኦብጀክቲቫችን ራሱ ሚሽኑ ላይ ወይም ተልእኳችን ላይ በተቀዳሚነት አሁን ሆኑ የተለያዩ ይሄ ችግሮች ሎካላይዝድ በሆነ ሁኔታ በብዙ ማንነቶች ላይ ቢደርስም ካለን ዳታ ግን ሲስተማቲካሊ ከስርዓቱ ራሱ ታርጌትድ እየሆነ የመጣ ማንነት የአማራ የዘር ማጥፋት ካለን መመዘኛዎች እየተደረገ ነው ብለን ነው የምናምነው። ይህም በዳታው ላይ ተመስርቶ ነው እና ሌሎችም ደግሞ በተጓዳኝ የዘር ማጥፋት ደረጃም ያልደረሱ ግን ገና በመፈረጅ ወይም ደግሞ ዲስክሪሚኔት ወይም ተል በመለየት ደረጃ ያሉ ማህበረሰቦችም ላይ የሚደርሰውን ጥቃት አብረን ሪፖርት እናደርጋለን እንደደረሰን ማለት ነው።
ምሳሌ እንደ ምሳሌ የምናነሳቸው አሉ።
አሁን ራሱ መጀመሪያ ላይ ኦፊሻሊ ግብረ ኃይል ሆኖ አብሮ መስራት ሲጀመር ቡጋዩ ላይ የተደረገው ጥቃት ላይ ለምሳሌ በግንባር ቀደምነት ጋሞች፣ ጎራጌዎች ነበሩ። በጣም በተለይ ቦጋዩ አካባቢ ጥቃት የደረሰባቸው፣ ከዛ ወደ አሸዋ ሜዳ፣ አስኮ፣ የተለያዩ ቦታዎች ደግሞ ወላይታዎች እና ሌሎችም ማህበረሰቦች እንደዚህ ታግተው ነዋል። ግን በግንባር ቀደምነት ጋሞች ነበሩ ለምሳሌ እዛ ላይ ጥቃት ላይ የዋሉት። በኋላም ደግሞ 2019 በኦክቶበር ላይ ወይም ደግሞ ጁን 2020 ላይ እንዲህ ማንነት ተኮር አሰቃቂ ጥቃቶች በኦሮሞ ክልል እና በደቡብ አካባቢ ተደርጎ ነበረ። በኋላም መተከል እና ወለጋ ላይ በግንባር ቀደምነት አማራ ታጌት ሊሆነ ቢሆንም አንዳንድ ቦታዎች ላይ ደግሞ ከሃይማኖትም ተኮር ነበረ። ኦርቶዶክስ ኦሮሞዎችም ሌሎች ማንነት ያላቸው አታክ የተደረጉበት ነበር። እንዲሁም መተከል እና ወለጋም አሁንም አገኝ አማሮች በግንባር ቀደምነት ታጌት ቢሆኑም ደርታዎች እና ሌሎች ማንነት ያላቸውም ጋምቤላም አካባቢ ውስጥ አኟኮች አታኮች ነበሩ እና ጦርነቱም ጋር ተያይዞ አዲስ አበባ ላይ የትግራይ ተወላጆች ፕሮፋይል እየሆኑ በሚያዙበትም ጊዜ እነዚህንም ሪፖርት እናደርግ ነበር።
በቅርቡ በሚደርሱ ጥቃቶች ዙሪያ ወዳወጣችሁት ሪፖርት ልምጣና ከመቼ ጀምሮ ያሉ ጥቃቶችን ነው መመዝገብ የጀመራችሁት? ምን አይነት ጥቃቶች እና በምን አይነት ደረጃ ነው እየተፈጸሙ ያሉት?
ያው ብዙ ቦታ ተዘግቧል። በቀጥታ በመንግስት መለዮ ለባሾች እየተደረገ ያለ ክልል ውስጥ ወረራ አለ። ዘግይቶም ቢሆን የታወጀ ደግሞ አስቸኳይ ጊዜ አዋጅ አለ። ኤፕሪል አንድ ላይ ቢሆንም የተለያዩ ጥቃቶች የተጀመሩት መንግስት መር ጥቃቶች ግን ቆየት ብሎ ወደ ኦገስት አካባቢ የአስቸኳይ ጊዜም እንደዚሁ ህጋዊ ባለ መንገድ ታውጆ እንግዲህ ትልልቅ የጦር ውሎች እየተዘገቡ ነው። የህግ ማስከበር በሚል ነው እየተደረገ ያለው። ግን ከምንሰማቸው ሪፖርት ከምናደርጋቸው ከድሮን አታኩ ታንክ ጥቅም ላይ እየዋለ እና ባልተመጣጠነ መልኩ የጦር በረራ በሚመስል መልኩ በጣም ብዙ ጦርነቶች እየተካሄዱ ነው። በዛ ምክንያት አራት ክልል ላይ ያንን ወቅት እናደርጋለን። ነገር ግን አዲስ አበባ አካባቢም በማንነት ተኮር የሚደረጉ ጥቃቶችን እንዲሁ ጎን ለጎን ደግሞ መተከልና ወለጋ አካባቢ ለምሳሌ አሁን አርሲም እነዚህ ጥቃቶች ቀጥለዋል። እነሱን ሪፖርት እናደርጋለን። አሁን ኤፕሪል ላይ በቅርቡ የጀመረው ጦርነት ከተጀመረ 1022 በቦታ ከፍለን የት ተደረገ የሚለውን መረጃ ያለን ሲኖር ለደፈናው ደግሞ በኮሚኒኬሽን ካለመኖር ጠቅላላ ዴስቶ ላይ የሞተ ሰው ቁጥር 11093 ነው። ከዛ 11093 ከደረሰን ቁጥር ላይ 1022 ደግሞ በስፔሲፊክ ሎኬሽን ያለን መረጃ እነዚህ አሁን ያወጣ ነው ከጀመረው በኋላ ባለው ኤንጌጅመንት ያለንን መረጃ ያሳያል። ይህ እንግዲህ በከፊል ነው። ለምን ኮሚኒኬሽን በየቦታው ስለተዘጋ በጣም ችግር አለ። ብዙ ሰው ታስሯል። ስለዚህ ብዙ መከራ ነው መረጃዎች እየደረሱን ያሉት ማለት ነው።
1000 ሰዎች መገደላቸውን የጠቀሳችሁት ቁጥር በማን ነው ግድያው የተፈጸመው?
በመንግስት አካላት የተገደሉ ናቸው ወይም ደግሞ የመንግስትን ኃይል የሚመስል መለዮ ለብሰው በገቡ በተለያየ ጊዜ አድማ ብተና ሊሆን ይችላል፣ ያሉ ከመበተኑ በፊት ሊሆን ይችላል፣ የመከላከያ ልብስ ሊሆን ይችላል። ግን የተለያዩ ሚዲያዎችን ዘገባዎች ምንድን ነው በጣም ብዙ ውዝግብ አለ ይሄን በተመለከተ። ለማንኛውም ግን ያንን ወሮ ያንን ፎርስ ኦፊሻሊ ወይም ደግሞ መንግስት በር በሆነ መልኩ የመንግስትን ሎጂስቲክ ይዞ የገባ ኃይል ነው ሲቪሊያኖችን የገደለው ማለት ነው።
ከሚያዝያ ጀምሮ እንዲሁ አሁንም ከ100,000 በላይ ሰዎች መታሰራቸውን ጠቅሳችኋል እና መረጃውን ከየት ነው የምታገኙት? የኮሚኒኬሽን ችግር አለ፣ ስልክ በአብዛኛው አይሰራም፣ ኢንተርኔት ሙሉ ለሙሉ ተዘግቷል በክልሉ እና መረጃ የምታሰባስቡት በምን መልኩ ነው?
በማንነቱ አንድ ማህበረሰብ ጥቃት ሲደርስበት የሆነ አዌርነስ ሌቭል ሲደርስ ተባብሮ ያን ነገር ለማጋለጥ ነው የሚሄደው እና በተለያዩ የህብረተሰብ ደረጃ ያሉ ይሄንን አላማ ብለው ስለሚያምኑበት የኛ የጸረ ዘር ማጥፋት ትስስር ወይም ደግሞ አንቲ ጄኖሳይድ ኔትወርክ መሬት ላይ እንድንፈጥር አግዞናል እና እነዚህ ኦፊሰሮቻችን የሰብአዊ መብት ወይም ደግሞ የቅድመ መከላከል ዜና መስራት እንድንችል ኤርሊ ዋርኒንግ ኦፊሰሮች እንላቸዋለን። በተቻለ መጠን ይህንን ዘግቦ አብዛኛው ከተጎጂ ማህበረሰብ ውስጥ አብረው የጠፋባቸው በእኛ ይቁም ሌላ እናድን በሚል ነው አብረውን የሚሰሩት። በዛ ላይ ደግሞ የኢትዮጵያ ሎካል ሚዲያ ብዙኛው በሌላ ቋንቋ አይተላለፍ እንጂ በጣም ፍሎሪሽ ያደረገ ይህን ሰብአዊ መብት ረገጣ ሲቃወም ምናልባት ሳተላይት ላይ አይወጡ እንጂ በዩቲዩብን በተለያየ ሁኔታ የሚዘግቡ በጣም ተግተው የሚሰሩ የሎካል ሚዲያ ደግሞ ብሮድካስቲንግ ላይ የሚሰሩ ብዙ የተለያዩ ጋዜጠኞች አሉና እንደ ሁለተኛ ሌየር ኦፍ ቬሪፊኬሽን ለማድረግ እንሞክራለን። ግን በሶስተኛው ደረጃ አሁን ማንም ሰው የእኛን ሪፖርቶች አስተያይቶ ራሱ የኢትዮጵያ ሰብአዊ መብት ኮሚሽን በመንግስት ራን የሚደረገው ራሱ በእኛ ሌቭል አንደርስቲሜት ባልተደረገ ሁኔታ በፍጥነት እና ያለውን ኢንሲደንት ቶሎ ሪፖርት አያደርግ እንጂ ያው ያለባቸውንም ጫና እናቃለን በመንግስት ራን ስለሚደረጉ። ግን በሚገርም ሁኔታ ብዙዎቹ የሪፖርት ያደረግናቸው ኢንሲደንቶች በዛ ሁሉ ጫና ውስጥም ሆነው ትክክለኛውን ዴስቶል እና ማመን አረገ የሚለውን ሙሉ በሙሉ ማቅረብ ባይችሉ እንኳን ኢንሲደንቶቹ ማች በሚያደርጉ ሁኔታ የተደረጉ ነገሮችን እነሱም ደግሞ እንደ ሶስተኛ ሌየር ፖክስ እያደረጉ ነው። ይህን ደግሞ ብዙም የውጭ ሰብአዊ መብቶችም ጋዜጦችም ሜንስትሪም ሚዲያዎችም ያው የመንግስት ኮሚሽን ነው በሚል የተወሰነ እምነት ስለሚሰጡበት ማስተያየት ይቻላል።
ቀደም ብዬ እንደጠቀስኩት 100,000 በላይ ሰዎች መታሰራቸውን ነው በእናንተ ሪፖርት ላይ ጠቀሳችሁት። መንግስት ደግሞ በቅርቡ ይፋ ያደረገው በአስቸኳይ አዋጁ ግብረ ኃይል የታሰሩት ወደ 700 አካባቢ የሚሆኑ ሰዎች መሆናቸውን ተናግሯል። ቁጥሩ እንግዲህ በጣም ትልቅ ሰፊ ልዩነት ነው ያለው እና እነዚህ ሰዎች የት ነው የታሰሩት? ምክንያቱም በጣም ብዙ ቁጥር ነው። ያያያዛቸውን እና ያሉበትን ሁኔታ የምታጣሩበት መንገድ አለ?
አሁን በተለይ በብዛት ሰው በፊት ለፊት የሚያውቃቸው ስለ ሰብአዊ መብት ስላለው ትልቅ ይሄ ችግር በማንነት ላይ ያተኮረ ጥቃት፣ የዲሞክራሲ አለመኖር በአብዛኛው ብዙ ቶፒኮች ላይ የሚናገሩ ሰዎችን የታሰሩ የነሱ የታወቁ ቦታዎች ቻርጅም ሆነው ክስም ወጥቶላቸው ፍርድ ቤትም እየተመላለሱ እየተከታተሉ ያሉበት ስለሆነ የሚታወቁ ቦታዎች ናቸው። በጣም እንግዲህ ኢምንቶቹ ናቸው ጠቅላላ ከታሰሩት ውስጥ። በአንጻሩ ደግሞ የማጎሪያ ካምፕ በሺዎች የሚቆጠሩ ያልታወቁ አንዲስክሎዝድ የሆኑ ቦታዎች ሁሉ አዲስ አበባ ውስጥ ብቻ ሳይሆን አዲስ አበባ አካባቢ፣ ኦሮሞ ክልል ውስጥ አስፋራስ ደቡብ እስከ አርባ ምንጭ ድረስ፣ አፋር ውስጥ አዋሽ አርባ፣ የተለያዩ ቦታ ኤርትራ ቦርደር አፋር ክልል ውስጥ ድረስ በተለያዩ ቦታዎች በጣም ከሙቀት እስከ በጣም ብርድ ያለባቸው አካባቢዎች አንደርግራውንድ እስከ ውጪ ለመንግስት ሰውን ለማሰር ተብሎ ያልተሰሩ ስትራክቸሮች፣ የኢንዱስትሪያል ፋክትሪ ስቶሬጆች፣ እነዚህ ሁሉ በተለያዩ መንገዶች በመጠቀም በጣም በብዙ ሺዎች ያሉ ታስረው እንደሆኑ ሊክድ የሆኑ ቪዲዮዎችን በመውጣታቸው ሊጋለጥ ችሏል። ምናልባት ከዛም በተለያየ ምክንያት አምልጠው የወጡ ወይም ደግሞ በተለያየ በአንዳንድ ቦታ ባሉ አሳቢዎች አዘኔታ ተለቆ እንዲወጡ የተደረጉ ሲናገሩት የነበረው ሲሰነዱ የነበሩ ነገሮች ሙሉ በሙሉ ተክደው የነበሩ በመንግስት አካላት ማለት ነው። ያው እነዚህ ሊክድ ቪዲዮዎች በመውጣታቸው ኢቨን እንደውም ቱ ፖይንት ወረርሽኝ ቀድመን ወረርሽኙ ሳይወጣ በፊት ካየናቸው አንዳንድ የሜዲካል ጌር ያደረጉ ሰዎች ሊክድ የሆኑ ፎቶዎች ላይ በማየት ወረርሽኝ ሁሉ ሳይከሰት አይቀርም የሚል ነገር ሪፖርታችን ላይ ወጥተን ነበረ እና ወዲያው እሱም ራሱ መረጃ ወጣ። ያው በግልጽ ብዙ ቦታ ኢቨን የተባበሩ መንግስታትም ሌሎችም ኢንዲፐንደንት በሆኑ ገለልተኛ የሰብአዊ መብት አካላት ዘገባው ሊቀርብ ይችላል። የተለመደ ነው መንግስት ብዙ ጊዜ እነዚህ ነገሮች ከበራፍ ለማድረግ መሞከር፣ ግን በእውነትም እየተደረገ ያለ ከፍተኛ የሆነ አሰቃቂ ማንነት ተኮር ማጎር፣ ማሰቃየት እስከ መግደል ያለ ህግ ኤክስትራጁዲሻል ኪሊንግ እየተደረገ እንደሆነ ነው እኛ ያለን ተጨባጭ ማስረጃ ማለት ነው።
ጥቃቶችን መመዝገብ በተጨማሪ ሬድ አለርት እያላችሁ ደግሞ ወደፊት ጠቁማላችሁ እና እነዚህን ሊፈጸሙ የሚችሉ ጥቃቶችን ቀድማችሁ የምታውቁባቸው መንገዶች ምንድን ናቸው? መስፈርቱስ ምንድን ነው? ጥቃት ሊፈጸም ነው የሚያስብላችሁ እና ለማን ነው ሬድ አለርቱን የምትልኩት?
ኦልሬዲ እንደዚህ አይነት ጥቃቶች የሚካሄድባቸው ቦታዎች አሉ። አንዳንድ ቦታ ዝም ብሎ ፍሌር ያደርጋል፣ ግን በተከታታይ ደግሞ የምንከታተላቸው ላይ እንደመተከል እንደወለጋ በተለያየ ጊዜ ጥቃት የሚደረግባቸው ደቡብ አካባቢ ያሉ ቦታዎች፣ የአዲስ አበባ ዙሪያ በማንነት ተኮር ጥቃቶች አሉ እና እነዚህ ሆትስፖት ኤሪያዎች ላይ ሁልጊዜ የምንከታተላቸው ኢንዲኬተሮች አሉ። ብዙ ጊዜ ቀድሞ ሚሊሻንም ሆነ ማንንም ትጥቅ የማስፈታት ስራ ይሰራል፣ ወይም ደግሞ ቀደም ብሎ የስልክ ማጥፋት፣ መብራት የማጥፋት ቀደም ብሎ እነዚህ በጣም በተደጋጋሚ የተጠቁ ማህበረሰቦች የሚያዋቸው ኢንዲኬተሮች አሉ። ላይክ መከላከያ ፖስትድ ሆኖበት የነበረ ቦታ ከሆነ ቀድሞ ያለምንም ምክንያትና ዋርኒንግ ተነስተው እንዲወጡ ይደረጋል። ቦታው ለጥቃት ተጋላጭ በሆነ ሁኔታ ንግግርን ምንም አይነት ወይ መንገድ እንዲዘጋ ይደረጋል። እነዚህ ነገሮችና መጨረሻ ላይ ደግሞ አክቹዋሊ ለጥቁ የመጡ ፎርሶች እየተጠራሩ ቦታ ሲይዙ ይህንን ቀድመን ነው የምንናገረው እነዚህን ፓተርኖች። አሁን ደግሞ በተሻለ ሁኔታ ቴክኖሎጂን በመጠቀም ሳተላይት ሚሮችንም በማየት ከሆነ እንደዚህ የፎርስ ቢልድ አፕ ወይም ደግሞ የአጥቂ ኃይል የማከማቸት ነገር ሲኖር ቀድመን አለርት የምናወጣው። በሚያሳዝን ሁኔታ ከ94% በላይ ሬድ አለርት ብለን ያወጣናቸው ወደ አትሮሲቲ ሪፖርት ተቀየሩ፣ እንደገና ሪፖርት እናደርግባቸዋለን።
እነዚህን ይዛችሁ ከኢትዮጵያ ወይም ከዓለም አቀፍ ሰብአዊ ተቋማት ጋር ለመስራት ሞክራችኋል?
በጣም ነው የምንሞክረው። ብዙ ጊዜ እነዚህ ሰብአዊ መብት ድርጅቶች ኢንዲፐንደንት ነው ተብሎ ስለሚታመን ኢንተርናሽናል ኢንቮልቭ የሚያደርጉ ሰብአዊ መብት የዓለም አቀፍ ሰብአዊ መብት ድርጅቶች ወይም ደግሞ የሌላ ሀገር ሚዲያዎች ቢዘግቡት ሞቶ አማኒነትን ይወስዳል። አሁን የበለጠ ሪኩዌስቶች ይመጡልናል። ስለ ሪፖርቶቻችን ሰብአዊ መብት ድርጅቶች ብቻ ሳይሆኑ የተላላቅ ሀገራት የውጭ ጉዳይ ክፍሎችም አንዳንድ ጊዜ ማብራሪያ ይጠይቁናል። አንዳንድ ጊዜ ቬሪፊኬሽንም ለማድረግ እንደገና ሞርዳታ እንድንልክላቸው ያደርጋሉ።
የመንግስታቱ ምክር ቤት ያቋቋመው ሰብአዊ መብት ጥሰት መርማሪ ቡድን ጊዜው አልተራዘመም እና አለመራዘሙን እንዴት አያችሁት?
ይሄ ኮሚሽን በአንድ በኩል በመቋቋሙ በጣም ደስተኛ ነበርን። ሲቋቋም ያው ኮሚሽኑ በጣም ማንዴቱ የተያያዘው በሰሜን ኢትዮጵያ የነበረው ጦርነት የትግራይን፣ የአማራና የአፋርን ክልሎች በተገናኘ ከጦርነቱ ጋር የተገናኙ ወንጀሎችን ኢንቨስቲጌት ለማድረግ ነበረ። ከፍተኛ የሆነ አድቮካሲ በማድረግ ደግሞ ምክንያቱም ጦርነቱ ኖቬምበር 4 2020 ላይ ቢጀምርም ከዛ በፊት ከ2 ዓመት በፊት ጀምሮ ጀምሮ እንዳልኩት የተለያየ ማንነት ተኮር ጥቃቶች ደግሞ በተለያየ ሁኔታ ምንም ጦርነት ባልነበረበት ሁኔታ ሲካሄደ ስለነበረ ትልቅ ፑሽ ተደርጎ ማንዴቱ ቢያንስ እንግዲህ ሌሎች የኦሮሞ ከተሞች ላይ የተደረገውን ባይጨምርም መተከልን፣ ወለጋንና ደግሞ ሰሜን ሸዋ አማራ ክልል ውስጥ ያጣየ እንደተደጋጋሚ የተቃጠለችውን ከተማ ታሳቢ በማድረግ ማንዴቱ እነሱን ጂኦግራፊክ ኤሪያዎች ከጦርነቱ ባልተገናኘ ሁኔታ እንዲጨምር ተደርጎ ነበረ። እሱ ጥሩ ሆኖ ሳለ ግን የተለያዩ ክፍተቶች አይተንበት ነበረ። ለምሳሌ ለመጀመሪያው አድቫንስ ሪፖርት በ2021 ሰፕተምበር ላይ አቀረቡት መሰረት በጀት ተሰጥቶ የነበረው ከጦርነት ጋር ሌትድ ለሆነው ብቻ ስለሆነ በጀት ስላልተመደበ ኢንቨስቲጌት አለመደረጉ አንዱ ያሳዘነን ጉዳይ ነው። ሌላ በበቂ ሁኔታ ደግሞ አማራና አፋር ክልል ላይ የተደፈሩ ሴቶች ኢንቨስቲጌት አሁንም አልተደረገም ነበር የነሱ ጉዳይ። አብዛኛው ኦፍኮርስ እነሱም እንደ ቻሌንጅ ያቀረቡት መንግስት እውቅና ስላልሰጣቸው ሊገቡ አልቻሉም። እውቅና ሰጥቷቸውም ዳታ ቀጥታ አልሰጣቸውም መንግስት። በትግራይ በኩል ግን የነበረው ጊዜያዊ መንግስት ቀጥታ ዳታ እንደላከላቸው ተናግረዋል ማለት ነው። እና እነዚህ የፈጠሩት ክፍተቶች ወንጀሎቹ በእኩል ሁኔታ ያለ ባያዝ እንዳይዘገቡ አድርጓል። በመጨረሻም ግን ይሄ ክፍተት ቢኖርም ይህንን ኢንቨስቲጌሽን በጣም ያስፈልጋል። ሁሉም ቦታ ማንም ላይ የደረሰው ወንጀል በእውነት በገለልተኛ አካል ተጣርቶ ገለልተኛ አካል ደግሞ የምንፈልግበት ምክንያት ያው መሬት ላይ ያሉት ተቋሞች ነፃና ገለልተኛ በሆነ ሁኔታ እንዳይንቀሳቀሱ ከፍተኛ ጫና ስለሚደረግባቸው ነው። ስለዚህ ይህን በዚህ እንስማማለን ሁላችንም። ብዙዎቹ ኢንተርናሽናል ሰብአዊ መብት ድርጅቶች አሁንም በሚያሳዝን ሁኔታ ከፍተኛ ባያዝ አላቸው። ብዙ ቦታ አሁንም እየተደረገ ያለውን ጦርነት በፊት የነበረውን ጦርነት በሚዘግቡበት ልክ እየዘገቡ አይደለም፣ ግን እያስረዳን እየወተወትን ያለ ነው። እንደዚህ አይነት መካኒዝም አሁንም ቢሆን የምንተወው ነገር አይደለም። የተባባሰ ነው እንጂ የቀነሰ የመጣ ነገር ስለሌለ ሁሉም ወንጀሎች በገለልተኛ በሆነ አካል የተሻለ ታይም ላይኑን ከበር የሚያደርግ ስኮፑም እንዳለ ኢትዮጵያን ከበር የሚያደርግ መካኒዝም ተቋቁሞ እንዲያይ እንደገና እንዲቋቋም እንዲወተውቱልን አብረን እንደምንሰራ እኛም ደግሞ የዩናይትድ ኔሽን ዳታዎችንም ሪፖርቶችንም በመላክ ወደዛ አቅጣጫ ለመሄድ ሀገራትንም ተመድንም እንደዚሁ ደግሞ ሰብአዊ መብት ኦርጋናይዜሽኖችንም እንዲህ አይነት እድሎችንም ስናገኝ ሚዲያዎችም ላይ የቀረብን መወትወታችን እንቀጥላለን ማለት ነው። ምክንያቱም ፍትህ ላይ ያልቀረበ እንደዚህ አይነት ወንጀል ደግሞ ተደጋግሞ እንደሚፈጸም ከዚህ በፊት እንደዚህ አይነት የማንነት ተኮር ጥቃቶች የተደረጉበት ቦታዎች ላይ ሁሉ አይተናል። እና ያለው እድል አንድና አንድ ብቻ ነው፣ ፍትህ እንዲሰፍን መታገል ነው።
በዚህ ጉዳይ ላይ ከፌደራልም ሆነ ከአማራ ክልል መንግስት ምላሽ ለማግኘት በተደጋጋሚ ሙከራ ብናደርግም እስካሁን ቀጥተኛ ምላሽ አላገኘንም። ምላሽ ካገኘን በድጋሚ እንመለስበት ይሆናል። ሆኖም ለሁለት ዓመት በሰሜን ኢትዮጵያ የተካሄደው ጦርነት በስምምነት ከቆመ በኋላ በኢትዮጵያ መንግስትና በአካባቢው ታጣቂዎች መካከል እየተካሄደ ባለው ግጭት እስካሁን ምን ያክል ሰዎች እንደሞቱ ከፌደራልም ሆነ ከክልሉ መንግስታት የተገለጸ ቁጥር የለም። ግጭቱን ተከትሎ በክልሉ በታወጀው አስቸኳይ ጊዜ አዋጅ ግን በአማራ ክልል ብቻ 764 ሰዎች እንደታሰሩ መርማሪ ቦርዱ ባለፈው ወር አስታውቆ ነበር። የኢትዮጵያ ሰብአዊ መብቶች ኮሚሽንም በአማራ ክልል እየተካሄደ ባለው ግጭት በአማራ ተወላጆች ላይ እየደረሰ ያለውን የእስር ዘመቻና ሌሎችም የሰብአዊ መብት ጥሰቶች በተለያዩ ጊዜያት አውግዟል። በተጨማሪም የተባበሩት መንግስታት ድርጅትና ሌሎች ዓለም አቀፍ የሰብአዊ መብት ተቋማት በተለያየ ጊዜ ባወጧቸው ሪፖርቶች በአማራ ተወላጆች ላይ የሚፈጸሙ ጥቃቶች እንደሚያሳስቧቸው ገልጸዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዶአችንን ነው እየተከታተላችሁ ያላችሁት። በአሜሪካ ድምጽ ራዲዮ የሚተላለፉ ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ መከታተል ትችላላችሁ።
አት ቪኦኤ አማሪክ የፌስቡክ ሃሽታግ ቪኦኤ አማሪክ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ መስናዷችን ደግሞ የስራ ሰጭና ተቀባይ አገልግሎት ወይም አውትሶርሲንግን ይመለከታል።
በኢትዮጵያ ለዘርፉ በቂ ድጋፍና ማበረታቻ ከተሰጠ የሥራ ሰጭና ተቀባይ ወይም አውትሶርሲንግ አገልግሎት ድርጅቶች በርካታ የውጭ ምንዛሪ ማስገኘትና ለበርካቶችም የሥራ ዕድል መፍጠር እንደሚችሉ በዘርፉ የተሰማሩ የሥራ ኃላፊዎችና የአፍሪኮም ቴክኖሎጂስ መስራችና ዋና ሥራ አስፈጻሚ አቶ ባህሩ ዘይኑና የኢትዮጵያ አውትሶርሲንግ ማህበር ፕሬዚደንት አቶ ወንደሰን ዘውዴ ተናግረዋል።
የስራ ሰጭና ተቀባይ አገልግሎት ወይም አውትሶርሲንግ በተለይ ከኢንተርኔት መስፋፋት ጋር አብሮ የተስፋፋ የመጣ ያገልግሎት ዘርፍ ሆኗል። የመንግስት የንግድና ያገልግሎት ድርጅቶች የስራ ሸክምና ወጪን ለማቃለል ስራዎቻቸውን በቀላል በአነስተኛ ወጪና በጥራት መስራት ለሚችሉ የሀገር ውስጥና የውጭ ሀገር ድርጅቶች ይሰጣሉ። በዘርፉ አገላለጽ አውትሶርስ ያደርጋሉ። ለመሆኑ የኢትዮጵያ የአውትሶርሲንግ አገልግሎት ምን ይመስላል በሚለው ሐሳብ ዙሪያ ደረጀ አቶ ወንዶሰንንና አቶ ባህሩን አነጋግረ ወደ አሰናዳው ዝግጅት እንለፍ።
ለመሆኑ አውትሶርሲንግ የስራ ዘርፍ ማለት ምን ማለት ነው? የሚሰጠውስ አገልግሎት ምንድን ነው? በዘርፉ የተሰማሩት የአፍሪኮም ቴክኖሎጂስ መስራችና ዋና ስራ አስፈጻሚ አቶ ባህሩ ዘይኑ ይህን ያስረዳሉ።
አውትሶርሲንግ የምንለው አሁን አንድ ኩባንያ መሰረታዊ የሚሰራው ስራ አለ። ከመሰረታዊ ስራው ውጭ ያሉትን ስራዎች ያንን ስራ ሊሰራለት የሚችል ኩባንያ ይፈልጋል። ለምሳሌ ሪሶርስ ወይም የሰው አስተዳደር ስራ ቢኖረው ለሌላ ኩባንያ የሰው አስተዳደር ላይ ስፔሻላይዝ ላደረገ በዛ ስራ ላይ እውቅና ላለው ይሰጣል። ፔሮል ይባላል። ይሄ ደሞዝ ክፍያ ማለት ለዛ ኩባንያ ፔሮል የመስራቱን ስራ ሌላ ኩባንያ አውጥቶ ሊሰጥ ይችላል። ጥበቃ ሊኖር ይችላል። የሴኩሪቲ ስራዎች ጥበቃ፣ መስሪያ ቤቱን ጥበቃ የሚያደርግለት ራሱ ቀጥሮ ምን ብሎ እንትን ከሚያደርግ እንደዚህ አይነት አገልግሎት ለሚሰጥ የጽዳት አገልግሎት። ከዛ ስንሄድ ደግሞ ቴክኖሎጂ አገልግሎት እሱ ጋር የሰው ኃይል ላይኖሩ ይችላል እና ያንን ለሚሰሩ ኩባንያዎች የሚሰጥበታል። አሁን የእኛ ዘርፍ ስናየው ቴክኖሎጂ ነክ የሆኑ ነገሮችን ይህንን ስራ ለመስራት ለሚችሉ ኩባንያዎች አውጥቶ በመስጠት ስራውን የተቀላጠፈ አድርጎ የሚሰራበት መንገድ ማለት አውትሶርስ አድርገው እንደዋል።
ኢትዮጵያ ውስጥ ይህን መሰሉን አገልግሎት የሚሰጡ በጣት የሚቆጠሩ ድርጅቶች ቢኖሩም በተለይ የውጭ ስራ ሰጪዎችን በመቀበል የፈቃድ አሰጣጥ ችግር ስለነበር ዘርፉ ገና ያልተስፋፋ መሆኑን የኢትዮጵያ አውትሶርሲንግ ማህበር ፕሬዚደንት አቶ ወንደሰን ዘውዴ ይናገራሉ። አገልግሎትን ከሀገር ውጭ መስጠት፣ ኤክስፖርት ማድረግ የሚለው ለምርት አቅርቦት ብቻ የተተወ በመሆኑ በዘርፉ ለመስራት አስቸጋሪ ሆኖ መቆየቱን 14 ዓመት ቆይቷል የሚሉት ድርጅታቸውን ጠቅሰው ፈቃድ መሰጠት ከተጀመረ ገና አንድ ዓመት ነው ይላሉ አቶ ወንደሰን።
አሁን የቢዝነስ ላይሰንሱ ኖረ አውትሶርሲንግ በሚል ስም ቢዝነስ ላይሰንስ ማውጣት ተችሏል። አሁን ሲንስ ካለፉት አንድ አመት ጀምሮ እስከዛሬ ሁሉም ሰው ነው ሶፍትዌር ዴቨሎፕመንት አውትሶርሲንግ ላይ የሚሰራው ሶፍትዌር ዴቨሎፐር ነኝ ብሎ ነው ላይሰንሱ። በኋላ የቫት ጭቅጭቅ የምን ጭቅጭቅ አለው፣ ምክንያቱም ኤክስፖርተር ስለሆነ ሬኮግናይዝ ስላልተደረገ። የእኛም ለምሳሌ የዳታ ቤዝ ማኔጅመንት እንደዚህ በሚል ነው ለምሳሌ የነበረና አንድ ላይ ምሳሌ የዳታ አናሊቲክሳችን ላይ ላለን ፈቃድ እንደዚህ እንደዚህ እየተባለ የኮል ሴንተር ሰፖርትም እንደዚህ አንዳንድ ድርጅቶች ደግሞ አሰሪና ሰራተኛ አገናኝ የሚል ፈቃድም ያላቸዋሉ እና በኋላ ታክስ ፕሮክላሜሽን ላይ አንዳንድ ችግር ያጋጥማቸዋል እና አሁን ለውጭ ሀገር ሰርቪስን እንደ ሰርቪስ የመላክ ሬኮግናይዝድ ሆኗል። ሚኒስትር ኦፍ ኢኖቬሽንም እንደ አንድ ፕራዮሪቲ ኤሪያ አድርጎ ወስኖበታል ከፒላሮች ውስጥ አንዱ ለኔክስት 5 ይርስ የሚሰጧቸው ፕራዮሪቲዎች ላይ እና ስለዚህ አሁን ጥሩ ትራክሽን አለ እና ግን ኦፍኮርስ ብዙ ይቀረዋል።
በዚህ ሳምንት በዱባይ ለሁለት ቀናት የቆየ ዓለም አቀፍ የቴክኖሎጂ አውደ ርዕይ ወይም ኤክስፖ ተካሂዷል። በዚህ ዝግጅት አፍሪኮምን ጨምሮ በዘርፉ የተሰማሩ 3 የኢትዮጵያ ቴክኖሎጂ ድርጅቶች መሳተፋቸውን የገለጹት አቶ ባህሩ የዝግጅቱን ዓላማ እንደሚከተለው ይገልጹታል።
ዝግጅቱ በአጠቃላይ ግሎባል የቴክኖሎጂ ሳምንት ተብሎ በዱባይ ለ41 ዓመት በላይ እየተዘጋጀ ያለ የኤግዚቢሽን ነው። ብዙ ጊዜ ያው ኢትዮጵያኖች ጎብኚዎች ነበርን። በዘንድሮ እና በባለፈው አመት ጀምሮ ኤግዚቢት እያደረግን ነው የምንሰራቸውን ስራዎች ለሌሎች አለሞች በቴክኖሎጂ ምን ምን ስራዎች መስራት እንደምንችል እና አውትሶርስ እንዲያደርጉልን ማለት ኢትዮጵያ ውስጥ ታለንት እንዳለ ያንን መስራት የሚያስችል ኢንፍራስትራክቸር ታለንት እንዳለ በመግለጽ ያለንን አቅም የምናሳይበት ነው። በዘንድሮ አመት 3 ኢትዮጵያን ካምፓኒዎች አፍሪኮም ቴክኖሎጂስ፣ ኢቴክ እና ኤምኤምዋይሲ ቴክ የሚባሉ ኩባንያዎች ኤግዚቢት እያደረጉ ይገኛሉ።
ከዚህ አውደ ርዕይ ወይም ከዚህ ኤክስፖ ምንድን ነው የምትጠብቁት?
እንግዲህ አሁን ብዙዎቻችን እዚህ ያለን ኩባንያዎች ከአሜሪካ ደንበኞች አሉን፣ ከአውሮፓም፣ ከኤዥያም፣ ከአፍሪካም ደንበኞች አሉን። ያው የደንበኛ ቁጥሮቻችን እንዲያድጉልን እንፈልጋለን። ምክንያቱም ትልቅ ስራ የሚፈጥር ኢንዱስትሪ ነው። አንደኛ ስራ ይፈጥራል፣ ሁለተኛ ለሀገሪቷ የውጭ ምንዛሪ የሚያመጣ ትልቅ ኢንዱስትሪ ነው። እዚሁ አፍሪካ ውስጥ ሌሎችም በዛ ኤሪያ ላይ የሚሰሩ አሉ። እነሱም ተወዳዳሪ በመሆን ኢትዮጵያ ልትሰጠው የምችለውን ኢትዮጵያ ለምንድን ነው አውትሶርስ የምታደርጉት የሚለውን ጀስቲፋይ አድርገን የበለጠ ገበያችንን ለማስፋት ነው የመጣ ነው።
ከጎብኚዎቻችሁ ምን ምላሽ አገኛችሁ?
ያገኘነው ምላሽ በጣም ጥሩ ነው። ምክንያቱም አንደኛ ብዙ ጎብኚ ነው የነበረው። ከ750,000 በላይ ጎብኚ ነው ያገኘ የመጣው። ብዙ ጎብኚ ስለነበር ብዙዎቹ ስለ ኢትዮጵያ በቴክኖሎጂ መስክ ብዙ እንትን አልነበራቸውም። ስለዚህ ምንድን ነው የምሰጡን፣ ዋጋችሁ ምን ይመስላል ምናምን የሚሉት አሉ። ያን ዋጋችንን ልንሰጠው የምንችለው አቅም ሰዲ ሲያዩ ያው ብዙዎቹ አሁን ከኮቪድ በኋላ ብዙ ኩባንያዎች ትልልቆቹ ዋጋ የቀነሰ ሰርቪስ የሚያገኙበትም በፊት እነ ህንድ እነ ፊሊፒንስ እነ ባንግላዴሽ ጋር የነበረው እንትን ኤክስፔንሲቭ ውድ እየሆነባቸው ስለመጣ አፍሪካን እንደ አማራጭ እያዩ ነው ያሉት። ከነዚ አፍሪካ ሀገሮች ደግሞ ኢትዮጵያን እንደ አማራጭ እንዲያዩ ነው። እነ ህንድ አካባቢ ብንሄድ በሚሊዮኖች የሚቆጠር ስራ የፈጠሩበት ዘርፍ ነው። ኢትዮጵያ ውስጥም አሁን ያለን ኩባንያዎች በሺዎች አሉ። ግን ይሄ ወር በ10 ሺዎች በመቶ ሺዎች እያደረገን ልናሳድገው እንፈልጋለን።
ምን ምንድን ነው እናደርግላቸዋለን የምትሏቸው?
በጣም ጥሩ። አንዱ ያው ሶፍትዌር ነው። ሶፍትዌር ዴቨሎፕ የማድረግ ነው። የተለያዩ ቴክኖሎጂዎች አሉ። ያንን ዴቨሎፕ የማድረግ አቅም እንዳለን ፍላጎታችሁን ከሰጣችሁን ዴቨሎፕ እናደርግ። ያው ቴስት አድርገው አይተው ስለሆነ የሚገዙን የለውም። አሁን ኢቨን እኛ ሀገር ላይ እስከ አርቲፊሻል ኢንቴሊጀንስ ዘ ሌተስት ቴክኖሎጂ እስካለው ድረስ መስራት የሚችሉ ልጆች አሉን። ያው ብዙ ሀገሪቷ ላይ ያሉት ትምህርት ካየን 70% ሳይንስ፣ ቴክኖሎጂ፣ ኢንጂነሪንግ እና ማቴማቲክስ ነው የሚማሩት። ስለዚህ ብዙ ማንፓወር ሞሮፍ ከቴክኖሎጂ ሪሌትድ በሆነ ነው ሰለጥነው ያሉት። ከዚህ ጋር የተያያዘ በተለይ መንግስታትም ያሉ ሰርቪሱን የመግዛት ለምሳሌ የዱባይ መንግስታት እንዲህ አይነት አገልግሎት እንደምንሰጥ ኤክስፔሪንስ እናደርግባቸው የታለንት ወይም የሰው ኃይል እንደሚፈልጉ የነገሩን አሉ። ኩባንያዎች አሉ፣ የተለያዩ ኩባንያዎች መጥተው እኛም ሄደን ይህን ነገር እንሰራለን ስንል ከእኛ ጋር ለመስራት ፈቃደኝነት ያሳዩ አሉ። በተለይ ልምዳችንን ካዩ በኋላ ማለት ነው። እና እንዲህ አይነት መድረክ መጥቶ ራስን መግለጽ በጣም ትልቅ ጠቀሜታ አለው። ውጤታማ ነበር ማለት ይቻላል።
የቴክኖሎጂ ባለሙያዎቹ ኢትዮጵያ ስራን በመቀበል በኩል ከፍተኛ ወጪን በቆጠበ መልኩ ለውጭ ድርጅቶች የተሻለ አማራጭ መሆን ትችላለች ይላሉ። ለምሳሌ ክፍያን አስመልክቶ ምን ያህል ለውጥ ይኖራል ተብለው የተጠየቁት አቶ ወንደሰን እንደሚከተለው ያብራራሉ።
አሁን እንደ ሴክተሩና እንደ ሰዎቹ ሲኒየሪቲ ነው። ለምሳሌ ሶፍትዌር ዴቨሎፕመንት ሴክተር ላይ ህንድ እስከ $40 በሰዓት እስከ $25 በሰዓት ያደርጋሉ። ያሰራሉ። ኢትዮጵያ እስከ 18 15 40 ሰዓት ያሰራሉ። ብዙ ነው ለውጥ። ከዛም ያሰብን ያለ ነው 1000 ሰው 2000 ሰው አርገ ስታስበው አውትሶርስ የሚያደርጉት ድርጅቶች የሚያስቀሩት ገንዘብ ከሚሊዮን ዶላር በላይ ይሆን ይችላል። ለምሳሌ እንደ ህዝቡ ብዛት እንደሚቀጠረው ሰው ብዛት የሚወሰነው። ሌላውም ሴክተር ላይ እንደዚሁ እስከ 10 ዶላር በሰዓት ድረስ በወር ይሰራል። ትናንሽ ደግሞ አነስ ያለ የቨርቹዋል አሲስታንት አዲስ ግራጁዌት ያደረጉ ወይም ከቤታቸው ሆነው ሰዎች መስራት የሚችሉትን እስከ 7-8 ዶላር በሰዓት ድረስ ይሰራል። እና ኖርማሊ ይሄ ለውጭ ሀገር ሚኒመም ዌጅ ተብሎ ነን ስኪልድ የሆኑ ሰራተኞች የሚሰሩት ስራ በዛ በሚከፍሉት ደረጃ መክፈል ይችላሉ፣ ወደዚህ አውትሶርስ ያደርጉ ማለት ነው። ስቲል ግን ደግሞ ለኢትዮጵያውያን ሰራተኞች ካለው አማካኝ ደሞዝ ጣራ በላይ ይከፍላል የኛ ኢንዱስትሪ። እና በሁለቱም በኩል ማሸነፍ ይቻላል ማለት ነው።
እንግዲህ ውጭ ላሉት ነው አብዛኛውን የምሰሩት አይደለም?
አዎ፣ ኦልሞስት ኤክስክሉሲቭሊ።
ኦኬ። እንግዲህ ስሰሩ ዶሮ ዶሮ በአገሪቱ ኢንተርኔት እና በሌሎች የዲጂታል ወይም ቴክኖሎጂ ኢንፍራስትራክቸር ላይ የተመሰረተ ነው የሰጡት አገልግሎት እና ምን ያህል ብቃት አለው? ምን ያህል አስተማማኝ ነው?
እንደ ሴክተሩ ነው። አሁን ሁለት አይነት አለ። አሁን የኮል ሴንተሩ እና የሪል ታይም ዳታ ኤንትሪ ሰርቪስ ሲሆን ሪላይብል ኢንተርኔት ይፈልጋል። በየሰዓቱ ኤቭሪ ሚኒትስ ኦፍ ዘ ዴይ ኢንተርኔት ይፈልጋል። አሁን ለምሳሌ በእኛ አንድ ሌላ የኛ ሜምበር የሆነ ኤምኤምሲዋይቴክ የሚባል ድርጅት አለ። ላለፉት 3 ዓመታት የኢንተርኔት መቋረጥ አጋጥሞን አያውቅም። ለምሳሌ ምክንያቱም ባንድዊድ ትልቅ ባንድዊድዝም ስለሚኖረን ኢትዮ ቴሌኮም ጋም ከስተመር ሪሌሽንሽፕ ማኔጀርስ አሳይን አድርገውልናል ኦልሬዲ። እና ችግር ሲኖር እንኳን ኢንተርኔት ችግር ሲኖር ራይት አዌይ እንዲፈታ አድርገውልን ባክአፕ ላይን አድርገውልናል። ስለዚህ አሁን እየሰራ ነው። አሁን ከዚህ በፊት በጣም እንቸገር ነው። 2-3 ዓመት በፊት ብዙ ከደንበኞቻችን ጋር በመጣላት ከደንበኞች ጋር ሉዝ እናደርግ ነበር ብዙ ክላይንቶች። አሁን ግን ለእንደዚህ አይነት ሴክተሮች ቻ ብለው አሬም እየመደቡልን ስለሆነ ጥሩ ነው ያለ ነው። አሁን ግን ሶፍትዌር ዴቨሎፕመንት ላይ ስፔሲፊካሊ ያሉት ግን ኔሴሰርሊ 24/7 ኢንተርኔት አይፈልጉም እነሱ። ምክንያቱም ኦፍላይን የሚሰሩበት ጊዜ ስላለ ችግር የለውም። 10 ደቂቃም 20 ደቂቃ ቢቋረጥ ምንም አይደለ። በተጨማሪ ግን እንትን አለ። ሪሌቲቭሊ ግን ደህና ሆኖ አላለፉት ለ3 ዓመታት።
አቶ ባህሩ፣ ይህ የኢንተርኔት መሰረተ ልማትና የሰራተኛ አቅም ጉዳይ በዱባይ ጎብኚዎች ከቀረቡልን ጥያቄዎች መካከል ዋነኛው ነበር ይላሉ።
ይሄ በጣም ዋናውም ድርጅቶቹም እኛን ሲቀርቡን ከሚጠይቁን መሰረታዊ ጥያቄዎች መጀመሪያ ታለንት ማለት የሰው ኃይላቸው ምን ይመስላል፣ አቅማቸው ምን ይመስላል፣ ምን ምን ቴክኖሎጂ ያውቃሉ ብለው ይህን ያክል የሰው ኃይል አለን በዚህ በዚህ ቴክኖሎጂ የሚያውቅ ብለን በየቴክኖሎጂ ከፋፍለን ከነገርናቸው በኋላ ምን ይመስላል ኢንተርኔታችሁ ነው ሁለተኛው ጥያቄ። ኢንተርኔታችሁ ፍጥነቱ ምን ያክል ነው፣ አይቆራረጥም ወይ ምናምን የሚለው እንትን ነው። ቢኮዝ እነሱ እንደሚሉት 24/7 ምንም አይቋረጥ ማለት ነው። 24 ሰዓት ከሰኞ እስከ እሁድ የሚሰራ ኢንተርኔት ይፈልጋሉ። ፍጥነቱ በጣም አስተማማኝ ነው ወይም ዓለም አቀፉን ደረጃ ያሟላ የሚል አለ። አሁን በዚህ መንገድ ያው አንዱ እንትን የምናደርግላቸው በፊት ሞኖፖሊ ወይም በአንድ የመንግስት ተቋም ባለ የቴሌኮም አገልግሎት ላይ ነበርን። አሁን ግን ለተወዳዳሪ መጥቷል ሳፋሪኮም። ስለዚህ እነሱ ደግሞ ሞር ለእኛ አይነት ካምፓኒዎች በተለይ አውትሶርሲንግ ለምንሰራ ስራዎችን ከውጭ የተቀበለ ለምንሰራ ኩባንያዎች የተሻለ አተኩረው ምን እንስጣችሁ እንዴት እናርግላችሁ ብለው ይሄ ምን ይባላል የሚከታተሉን ናቸው። ቢኮዝ ትልቅም ገንዘብ ያገኛሉ ከእንደዚህ አይነት ኩባንያዎች፣ ከፍተኛ ክትትል አድርገው ስራዎችን ይሰራሉ። ስለዚህ ይሄ ሰርቪስ ሌቭል አግሪመንታቸው የሚኖራቸው ውል በጣም የጠበቀ ነው። እነሱም እነዚህ አይነት ኩባንያዎች ላይ አተኩሮ መረሳት ሁለቱም የሚያሸንፉበት ሁኔታ እንዲፈጠር ይጠራሉ። እና ሌላ አይስቲ ፓርክ የሚባል አለ። እንደዚህ አይነት ስራ የሚሰሩ ኩባንያዎች ብቻ የሚገቡበት ማለት ነው። እዛ መግባታቸው ጠቀሜታው ምንድን ነው? ከተማ ላይ ከሆኑ መብራት የመቆራረጥ ይኖራል። በተለይ ደግሞ እንደዚህ የውጭ ስራ እየተሰራ መብራት ተቋረጠ፣ ኢንተርኔት ጠፋ ብሎ ምክንያት ማቅረብ ከስራ መውጣት ነው። ምንም ምህረት የሌለው ነው። በቃ አንድ ስራ ከሰጡ በኋላ ኢንተርኔት፣ ፓወር የመሳሰሉ ችግር ገጠመኝ አይባልም። እሱ ችግር ካለ ምንም ችግር ለኢትዮጵያ የሰጡትን ቢዝነስ ወደ ኬንያ ወይ ደቡብ አፍሪካ ወይ ኢጅፕት ይልኩታል፣ ብዙ አማራጭ ስላላቸው ማለት ነው። ስለዚህ እንዲህ አይነት በጣም መሰረታዊ ነገር ነው። ይህንን በአይሲቲ ፓርክ ላይ ደግሞ ማሟላት አለ። ሌላ ዴታ ሴንተር ነው። ዳታዎች የሚቀመጡ በማዕከል ዓለም አቀፍ ስታንዳርድን የያዙ ናቸው ወይ የሚባል ነው። በአሁኑ ሰዓት ጦርነቱ ኢንተርናሽናል ሆነው ኢትዮጵያ ውስጥ ኢንቨስት ያደረጉ ወደ 2 ዴታ ሴንተሮች መጥተዋል። እነሱ ጋር ዳታ እንደምናስቀምጥ ስንነግራቸው የዳታ ጥበቃው ስታንዳርዱ ሚት እንደተደረገ እንትን ያደርጋሉ። እና እንደዚህ አይነት መሰረተ ልማት መሟላት በጣም በጣም እንዲህ አይነት በተለይ ከውጭ ላሉ ኩባንያዎች ስራ ሲሰጡ እንደ አንድ መስፈርት አድርጎ የሚያዩ ስለሆነ እዚህ ላይ ያው እየተሰራ ነው ያለው ግን አጠናክረንም ቢኮዝ ሌሎችም አፍሪካ ሀገሮች በቅርበት በጣም እየተፎካከሩን ስለሆነ ይህን እያስተካከልን የመሄድ ያው ግዴታ አለብን ማለት ነው፣ በዚህ ቢዝነስ ለመቆየት።
ይህም ሆኖ ግን አሁንም እንደ ግብር እፎይታና ሌሎች ማበረታቻዎች ገና የሚቀራቸው መሆኑን የኢትዮጵያ አውትሶርሲንግ ማህበር ፕሬዚደንት አቶ ወንደሰን ይናገራሉ።
ኮርስ ቤተር ለመሆን ድል ይፈልጋል። ኢንሴንቲቭ የለውም ሴክተሩ። ኢንቨስትመንቱ ብዙ ነው። ኦፊስ አደራጅቶ ሰራተኛ አለኝ ብለው ነው ፒች የሚደረገው እና ያንን ለማድረግ ምንም ኢንሴንቲቭ የለውም። የታክስ ኢንሴንቲቭ የለውም። ምንም ማበረታቻ የለውም። አሁን ቅርብ ጊዜ የኮምፒውተሮችን ቀረጥ እንዳይከፈሉ ኮምፒውተሮች፣ ላፕቶፖች ሳይሆኑ ዴስክቶፕ ኮምፒውተሮች ቀረጥ ሳይከፈሉ እንዲገቡ ብሎ አሁን ቅርብ ጊዜ የተደረገ አለ አንዳንድ ነገር። ከዚያ ውጭ ግን ሌሎች ሀገሮችን ተሞክሮ ብነግርህ ለምሳሌ ኢንዲያ፣ ለምሳሌ አሁን ስፔሻል ኢንዱስትሪ ዞንስ የሚባል ክልል ፈጥረው ነው ይህን ኢንዱስትሪ እንደ አዲስ ያመጡት 2005 ላይ። አውትሶርሲንግ ላይ ስራ መፍጠር አለብን ብሎ በትልቅ ፕራዮሪቲ ተነሱ። ስፔሻል ኢንዱስትሪ ዞንስ ተፈጠሩ። እዛ ኢንዱስትሪ ዞን ውስጥ ኢንቨስት ያደረገ የገባ ሰው ለአምስት ዓመት ኢንከም ታክስ አይከፍልም። ከዚያ ደግሞ አምስተኛ ዓመቱን ሲጨርስ ደግሞ ለቀጥሉት ለአምስት ዓመታት ግማሽ ነው የሚከፍለው። ምክንያቱም ለሀገሪቱ የውጭ ምንዛሬ እያስገኙ ስለሆነ፣ ሰራተኞች እየቀጠሩ ስለሆነ እንደዚህ አሁን እንዳልኩ ነው። ኢንዱስትሪው እንደ ሴክተር እንኳን ሪኮግናይዝ መደረግ የጀመረው አሁን። ስለዚህ ከዚህ በኋላ ነው ያን ፑሽ ማድረግ የምንችለው እኛ ሌቨሬጅ ማድረግ ያለብን ለድርጅቶች። ሌሎች ግን አሁን ቴክስታይል ኢንዱስትሪስ እንደዚሁ የሚሰሩበት ፍሪ ወርኪንግ ስፔስ አላቸው። ኢንዱስትሪ ፓርኮች ለእነሱ ተብሎ ተሰርተዋል። የታክስ ፕሪቪሌጅ አላቸው። ፕሮፊት ታክስ ኤግዘምትድ ይሆናሉ ለመጀመሪያ ካፕል ኦፍ ይርስ እና ያ ኦልሞስት እነሱ ከሚያመጡት ያ ኢንዱስትሪ ይሄ ማኑፋክቸሪንግ ኢንዱስትሪ ማምጣት ከሚችለው ፎሬን ከረንሲ እና ኢምፕሎይመንት ከእጥፎች በላይ ነው ይሄኛው ፖቴንሻሉ። እና ያንን ግን ሪኮግናይዝ እንዲያደርግ መንግስትም ብዙ ፑሽ ይፈልጋል ከኛ አሶሴሽን። ስለዚህ ኢቨንቹዋሊ ጥሩ ፊቸር አለው ብለን እናስባለን። አትሊስት መኖሩ ታውቋል። እንግዲህ ዊል ፑሽ ፎርድ።
በኢትዮጵያ የቴክኖሎጂ ብቃት ያላቸው ወጣቶች ቢኖሩም ጥቂት ናቸው ይላሉ አቶ ወንደሰን። ይህን ለማሳደግ መንግስት ትኩረት ሊያደርግ እንደሚገባ ያሳስባሉ። ባሉት አነስተኛ ድርጅቶች አሁን ባለው ሁኔታ ከ35 እስከ 40 ሚሊዮን ዶላር አመታዊ የውጭ ምንዛሪ ያስገባል ተብሎ እንደሚገመት የተናገሩት አቶ ወንደሰን በሚቀጥሉት 5 አመታት ውስጥ ከፍተኛ የውጭ ምንዛሪ ሊያስገኝ ይችላል ተብለው ከሚጠበቁ የውጭ ንግድ አገልግሎቶች ውስጥ ይመደባል ብለው ተስፋ ማድረጋቸውን ነግረውናል። ይህ እንዲሆን ግን የመንግስት ድጋፍ እንደሚያስፈልገው ገልጸዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። እንግዶቻችንን አቶ ባህሩ ዘይኑና አቶ ወንደሰን ዘውዴን እናመሰግናለን። እንግዲህ በዚሁ ፕሮግራማችንን ወደ ማጠቃለሉ እየተቃረብን ይመስለኛል።
ልክ ነው። ከዛ በፊት ግን ለመሰናበቻ ካሰናዳናቸው ሙዚቃዎች መካከል ሀና ግርማ ባንተ ላይ እያለች የምትጫወተውን ሙዚቃ አድማጮቻችንን እንጋብዛቸው።
ሀና ባንተ ላይ እያለች ትቀጥላለች።
አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሲተላለፍ የቆየው የእሁድ ምሽት መስታወት መሰናዶአችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና
እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና ደሩ።